የህወሓት መሪዎችና የቀድሞ ከፍተኛ የመንግስት ባለስልጣናት እንዲሁም ወታደራዊ መኮንኖች ላይ በአጭር ጊዜ ውስጥ መደበኛ ክስ የሚከፈት መሆኑን ጠቅላይ አቃቤ ሕግ አስታወቀ። በአሰቃቂው የማይካድራ ጭፍጨፋ ላይ ከተሳተፉት መካከል የአብዛኞቹ ማንነት የሚታወቅ መሆኑን አቃቤ ሕግ አመልክቷል። መለስካቸው አማ ተከታትሎታል።
በፌዴራል ጠቅላይ አቃቤ ሕግ ሙስናና የተደራጁ ወንጀል ጉዳዮች ምክትል ጠቅላይ አቃቤ ሕግ ፈቃዱ ጸጋ በቴሌቪዥን እንደገለጹት በፍርድ ቤት የመያዣ ትዕዛዝ ከተሰጠባቸው 349 የህወሓት የቀድሞ መሪዎችና ከፍተኛ የመንግስት ባለስልጣናት እንዲሁም ከፍተኛ የወታደራዊ መኮንኖች መካከል በሕግ ቁጥጥር ስር የዋሉትን ጉዳይ ብቻ ያለጥርጥር መናገር እንደሚቻል ያስረዳሉ። ከእነዚህ ውጭ ያሉትን ግን የመከላከያ ኃይሉና የጸጥታ ኃይሉ እየተከታተሏቸው እንደሆነና ሕግ ለመስጠት ፈቃደኛ ያልሆኑትም እርምጃ እየተወሰደባቸው እንደሆነ አስታውሰዋል። አሁን በሕግ ቁጥጥር ስር ባሉት በ104ቱ ተጠርጣሪዎች ላይ ግን ምርመራው እየተገባደደ እንደሆነ ገልጸው ሁሉም ወገን የሚጠብቀውን ፈጣን ፍትህ ተግባራዊ ለማድረግ እየተሰራ ነው ብለዋል።
ምርመራ ጀምረን ኦልሞስት ወደ ማጠናቀቁ ሽረን ነው። በከፊል ማለት እያንዳንዱ እነዚህ ሰዎች የሰሯቸው ወንጀሎች ምርመራ ለመጨረሳውን በጣም ብዙ ጊዜ ይወስዳል። ምርመራ ትሬግ ከመጀመሪያው ጀምሮ የፈጸሟቸው ወንጀል ብለን የምንለይ ከሆነ ማለት ነው። ነገር ግን መከላከያ ሰራዊታችን ላይ ስጋት ተፈጥሮ የፈጸሙበትን ድርጊት እና ለውዱን ተከትሎ ሀገር ላይ ጦር ለማንሳት ያደርጉ የነበሩ ስራዎችን በከፊል ወደ ማጠናቀቁ እየሄድን ነው። ስለዚህ ምርመራ ላይ ብዙ የምንቆይበት ነገር አለ የሚኖረው። በአጣራ ነው ልክ በአስረዳ ነው ማስረጃ ባስገጠፍ ነው ልክ ክስ መስጠል። ሌላውን ደግሞ በሂደት እየመረመርን ክስ እንድንመሰረት የሚከለከለን ነገር ስለሌለ በሁለተኛ ጊዜ ቀጠሮ ነው እንደምታውቀው። አሁን ለምሳሌ ጦርነት ቦታው እዛ ከዋሻ ውስጥ ከዚህ የመጡ ሰዎች ጊዜ ቀጠሮ ተጠይቀባቸው። ህዝብም መንግስትም የተፋጠነ ነገር ይፈልጋል፣ ፍትህ ማየት ይፈልጋል። ስለዚህ ከድርጊቱ ሰለባዎች አንጻር የተፋጠነ ፍትህ ይፈልጋል እና ብዙ የተንዛዛ ነገር አይፈልግም።
በማይካድራ የተፈጸመውን አሰቃቂ ብሔር ተኮር ጭፍጨፋ በተመለከተ ከአቃቤ ሕግ በቅርቡ የተሰጠው መግለጫ እንደሚጠቁመው ድርጊቱን የፈጸሙትን ሰዎች 279 እንደሆኑ ለይቶ አስታውቋል። ይህ በእርግጠኝነት የተነገረ መረጃ መሰረቱ ምንድን ነው ሲል ቪኦኤ ላቀረበው ጥያቄም ምክትል ጠቅላይ አቃቤ ሕጉ ምላሽ ሰጥተዋል።
ከ279 ሰዎች ውስጥ 28 ሰው ብቻ ነው በስም ብቻ የለየናቸው። ሌሎቹም ብዙዎቹን እስከነ አባታቸው ሌሎቹንም እስከነ አያታቸው ተለይተዋል። ከዛ ውጪ ከባንክ እና ከተለያዩ ቀበሌ ከሌሎችም ፎቶቸው ተፈልጎ በፎቶግራፍም ጭምር አይደንቲፋይ እንዲሆኑ ተደርጓል። ወንጀል ላይ የተሳተፉት ብዙዎቹ ማለት ነው። 28 ሰዎች በስም ብቻ የተለዩ አሉ፣ ከነ አባታቸው ያልተለዩ። አሁን የደረሰብንበት እና ያሳወቅ ነው በሂደት ቁጥሩ ሊጨምር ይችላል። እነዚህም ደግሞ እስከነ አባታቸው እስከነ አያታቸው እየተለዩ ሊሄዱ ይችላሉ። ከ28 ውስጥ ቀንስ እንግዲህ አንስ ሌሎቹ እስከነ ሙሉ ስማቸው አይደንቲፋይ አድርገናል። ከፊሎቹም ደግሞ አይደንቲፋይ ማድረጉ በስማቸው ብቻ ሳይሆን በፎቶግራፍ ማስረግ
የቀሩት የት እንዳሉ ይታወቃሉ ማለት ነው። አሁን ያልተያዙ
አብዛኛዎቹ እንዳለው በስደተኛነት ስም ቀጥታ ወደ ሱዳን የተሻገሩት ወንጀል ፈጸመው ወንጀሉን የፈጸሙ ወጣቶችም ባለሀብቶችም የፖሊስ የሚሊሻ አባላት ሁሉ ወደዛ ነው የተሻገሩት ብዙዎቹ። የተወሰኑት ደግሞ ወደ ሽሬ መስመር የሄዱ ሰዎች አሉ። በሂደት አሁን በህግ ማስከበር ረገድ እየተፈለጉ እነሱ በሂደት የምናገኛቸው ነው የሚሆነው። ግጭቱ በህግ ማስከበር ወቅት ደግሞ የተደመሰሱ ሊኖሩ እንደሚችሉ የምንጠረጥርበትም ሁኔታዎች አሉ።
ከሀገር ውስጥም ከውጭም አንዳንድ ወገኖች እንደሚሉት ከሆነ ግን ይህን የወንጀል ድርጊት የፈጸሙት አሁን የኢትዮጵያ መንግስት የሚከሳቸው ኃይሎች ሳይሆኑ ሌሎች ኃይሎች እንዳደረጉት ነው የሚናገሩት። ይህን አቃቢ ህግ አለኝ ከሚለው ማስረጃ አኳያ እንዴት ያብራረዋል? ይህን ጥያቄ ነበረ።
245 ምስክሮችን ካልተገበላለበታቸው 245 ምስክሮች ካለ ሚገበል ከአንድ ወገን አደለም። የሰው ነው ያው እዚህ ሀገር የብሄር ችግር አለ። እዚህ ቦታው ግን ተባለ ስለሚጠየቅ የተጎጂው ብሄር ሰዎች ብቻ አለም ቃላቸውን የሰጡት ሰዎችን ያዳኑ በቤታቸው አስገብተው አንዳንዶቹ መጀመሪያ እኔ እንግደሉ ብሎ ላያቸው ላይ ተኝቶ ያዳኗቸው ሰዎች ጭምር ነው ምስክርነት ቃላቸውን የሰጡት። የተመስተው ሀይል አባላት ፖሊሶች ጭምር ናቸው ምስክር የሰጡት። ስለዚህ ይህ ጭፍጨፋ ብሎ ለማሳበብ በፍጹም የሚመች አይደለም። የሚሆንም አይደለም። በአደባባይ ነው በቀን የተጀመረ ዘመቻው። ስለዚህ ልትደብቀው ምትችላል። ይህን ያህል ሰው እኮ ገለ በአደባባይ ቤት ለቤት ተዙሮ ተጨፍጭፎ ለመደበቅ እንኳን የሚመች አይደለም። ስም ሊሰጡት አይችሉም። እና በግልጽ ማን እንደፈጸመው ምርመራው አይደንቲፋይ አድርጓል። እሱ ጋር ችግር የለብንም። ማን እንደፈጸመው ወሰደ እስከነ ግለሰብ ቀደም ዳርቶት ማለት እስከነባት እስከነ አያት በመለየት በምስል በማስደገፍ ጭምር እየተሰበሰበ በደንብ ፕሮፌሽናሊ የተካሄደበት ሳይንሳዊ ምርመራ ዘዴዎችን ለመጠቀም የተሞከረበት ነው። እንደ ሀገር ባለን የምርመራ ቴክኒክና ብቃቶች ሁሉ ተጠቅመን የሰራነው ስራ ነው። በዘገየ ጊዜ ማለት ደግሞ ወደ ምርመራ የገባ ነው። በአካባቢው የህግ ማስከበሩ ምክንያት የተወሰኑ የጸጥታ ችግሮች ነበሩበት። ጥቅምት 30 ላይ ወንጀል የፈጸመው አስር ቀን ለይተን የገባነው ምርመራውን ለመመርመር ኤሊቪንግ ኢንቫይሮንመንት እስኪፈጠር ነው ሁኔታው የተቆየው። በፍጹም ገለልተኝነት የተሰራ ማን እንደፈጸመው አይደንቲፋይ አድርገናል እና እሱ ችግር የለውም።
ቁጥሩ ግን ተጋኗል ብላችኋል። በፊት የተገለጸው ከ600 እስከ 700 ከዛም በላይ ይሄዳል። እርግጥ አሁን ከዛ በጣም ቀንሷል ለምትሉት ወይስ እንዴት ነው?
አዎ ቀንሷል፣ በጣም ቀንሷል። እሱ ያልኩት አሁንም የሶስትም የአምስትም ሰው አስርም ሰው ልዩነት ቢኖረው ፎርማል የመጨረሻው ኦፊሻል መረጃ ከመጣ በኋላ ቢወጣ ይሻላል ብለን ነው። ምክንያቱም የህክምና ቡድኑ ከእያንዳንዱ አስከሬን መርምሮ ሪፖርት እያዘጋጀ ያለው በዚህ ሂደት ውስጥ የተፈጥሮ ሞት የሞቱ ሰዎች አይደንቲፋይ የተደረጉ ካሉ እዚህ ቁጥር ውስጥ እንዳንደምር እንፈልጋለን። ቁጥር ይቅርታ በዚህ በዛ ያለ እያስተካከልን አንሄድም። የመጀመሪያው አካባቢ ቁጥር ድነት ነበረበት፣ ምክንያቱንም አስቀምጠናል። ምክንያቱም የመጀመሪያው ቁጥሩ እየተናገረ ሰው የለም፣ ስሜቱን ነው ሰው ሲናገር የነበረው። አስቸጋሪም ነው። አስከሬን አንድ ሶስት ብለን የምትቆጥሩ አይደለም። የቀብር አስፈጻሚዎች ናቸው ለሁላቻችን ምንጭ የነበሩት። እኛ ራሳችን መጀመሪያ አካባቢ ላይ በነበረን ማስረጃ ልክ ወደ 690 ምናምን ሰው ሞቷል ይሉ ከነዚህ ሰዎች ቃል የተቀበል ነው አልተቀበለም። መጨረሻ ላይ እነዚህ ሰዎች የቀብር አስፈጻሚዎች ባሉበት ነው እያንዳንዱ ጉድጓድ እየተከፈተ በቪዲዮ እየተቀረጸ እነሱም እየቆጠሩ የህክምና ባለሙያዎች ደግሞ እያንዳንዱ የሞቱት ያ ስለሆነ አይዲስታ የሚያደርጉ ከቻሉም መታወቂያም ከዚህ ውስጥ እያዩ ማንዶ እያሉ ጭምር ስለሆነ ሲሰራ የነበረው አረጋግጠዋል። ምክንያቱንም ተናግሯል። መጀመሪያ አካባቢ ላይ ግድያውን ከፈጸሙ በኋላ አስከሬኑን ከከተማ ወስደው አውጥተው ስለሆነ ጥሎ የነበረው እሱን ሰብስበ ስታመጣ የሚፈጥሮ ሽታ አለ። እያንዳንዱ ለመቁጠር የተቸገሩበት ሁኔታዎች ነው የነበሩ። ስለዚህ በጉድጓድ ልክ ነው ያገኘ ነው ምስክሮቹ ያደረግ የንግሩንን ያህል ጉድጓድ እንደውም ከዚያ በላይ አግኝተናል እኛ እነሱ ያልደረሱበትን። በቁጥር ግን ልዩነቶች መኖሩን አይነት አድርገናል።
በጣም አመሰግናለሁ አቶ ፍቃዱ ጽጋ ስለተባበሩ።